በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
አሁን መታዘዝ የሚለውን ስትማሩ እንደያሱ ነው መማር። ኢያሪኮን ዙር። አሁን እግዚአብሔር ይሄን ሁሉ ለምን እንዲህ ማድከም አስፈልገው? ደግሞ ንዷ ያስገባንም ምን ይኖራል አይደል? ካንተ የሚጠበቅ ይኖራል። ምን ጊዜም ካንተ የሚጠበቅ ነገር ይኖራል። እኛ ያልገባን ነገር ይሄ ከኛ ምንም የሚጠበቅ ይሄ በእምነት ድናሃል አይደል? እመን ከዛ እምነት ራሱ ተፈትና ነው። አሁን እኔ አምኛለሁ የሚለው ሁሉ ምንድነው? እምነት የሚለው ለሱ ምንድነው? ኢየሱስ ክርስቶስ ጌታ ነው ብዬ በቃ ወይም ያምላክ ልጅ ነው ብዬ አምኛለሁ። በርግጥ አምኗል። እምነት ስትፈተን ምልክት ልስጣችሁ? እምነት እንዴት እንደምትፈተን እና ምን ያህል ከባድ እንደሆነ እምነት ሲፈተን ከብሉይ አንድ ከአዲስ አንድ ልስጣችሁ። አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል አይደል? እምነቱ ተፈተነች። ልጅህን ረድ። እንደውም በእምነት እንደሚመጣ ፈተና ከባድ ነው። ይሄ አምኛለሁ እንዴ በጣም በጣም አደገኛ ነው። ልጅህን ሰዋልኝ አይደል እንዴ አለ። ምን የተባለው? ዘር በሱ ይጠራል። ዘርህን እንደ ሰማይ ኮከብ እንደ ምድር አሸዋ አበዛው። ለዘውም ቁጠር ተብሎ እይክ አልችልም መቁጠር። እንግዲያው ልጅ ይወለድልሃል፣ ስሙ ይስሐቅ ይባላል። ሳራ በስተርጅና ተወልድልሃለች። ይሄ ሁሉ ተስፋ የተነገረው ልጅ ነው ወስደህ ረድ። አሁን አብርሃም ባርደው። ከዚህ በኋላ እኮ የተናገረው ቀረ። ዘሬ እንደ ሰማይ ከዋክብት እንደ ምድር አሸዋ መብዛቱ ቀረ። ሶርያዊው እያውብር ሊወርሰኝ ነው። አሁንም ሚስቴ በስተርጅና ወልዳ እንዴት ሽበቷን በሀዘን ላወርድ ወደ መቃብር ብሏል አላለም? ጌታ ሆይ ምክንያትን እሺ ንገረኝ፣ ልጄን እንድሰዋ የጠየከኝን ምክንያቱንስ ንገረኝ ብሏል አብርሃም? ተጽፏል አላለም? ሰዋ። እሺ ብድግ ይዞ መሄድ ይችላል ያለ ጥያቄ እኛ ጋር ቢያንስ ጥያቄዋ ትነሳለች አይደል? ጌታ ሆይ ግን ለምን ምክንያቱን አስረዳኝን አደርገዋለሁ እንላለን አይደል? አብርሃም ምክንያቱም አልጠየቀ፣ በቃ የሰጠው ሰዋልኝ ካለ መሰዋ ነው። ይኸው ልብ ነው። እምነት በጣም ነው አደገኛ ነች ስትፈተን። በአንድ ወቅት ጌታ በመዋለ ስጋዌው በዚህ ምድር ሲመላለስ በመንገድ ያልፍ ነበር። ሲያልፍ በርጠሜዎስ የሚባለው እውር ቁጭ ብሎ ይለምናል። ግርግር ሰማ። ያው የዓይነ ስውራን ጆሯቸው ጥሩ አይደል? ምንድን ነው አለ ሲል የናዝሬቱ ኢየሱስ በዚህ ያልፋል። የጌታ ዝና ከቤተ መንግስት ንጉስ በደጃፍ እስከወደቀ ጽኑስ ድረስ ከልሂቅ እስከ ደቂቅ የእሱ ዝና ተሰምቶ ስለነበረ የናዝሬቱ ኢየሱስ በዚህ ያልፋል ሲሉት ያችን አጋጣሚ ማለፍ አልፈለገም። አያችሁ፣ ያችን የመሰለች እድል አጋጣሚ እንዲሁ መባከ። አሁን እሱ ስንት የበኛ ደጅ አልፏል፣ ስንት የበኛ ደጅ አልፏል። የአይነ ስውር ሰማ። ማን ነው የሚያልፈው? የናዝሬቱ ኢየሱስ። ሳንቲም አልፈለገም። አሁን ዳቦ ቁራሽም አልፈለገም። ሁሉን ጣለና ተነስቶ መጮ ጀመረ። የናዝሬቱ ኢየሱስ ወይ የዳዊት ልጅ ወይ ማረኝ። አያችሁ፣ ከሁሉም ይበልጠው ነዋ። አይን ካለው መለመን ያስፈልገዋል፣ ሰርቶ ይበላል። አያችሁ፣ ስለዚህ ጊዜያዊ ጥቅም ከመሻት ይልቅ ዘለቄታዊውን ነገር ነው ያሰቡት። እኔና እናንተ ሴቱን ነው የምናስብ፣ ጊዜያዊውን ወይ ዘለቄታዊውን፣ ጊዜያዊውን ወይ ዘላለማዊውን አይደል? አንዳንዱ እኮ እንደዛ ሆኖ መቆየቱንም ይፈልጋል። ምን አለፋኝ እዚህ ቁጭ እየለመንኩ እኖራለሁ ሊል ይችላል። በርጦሜዎስ ግን ተወውና የዳዊት ልጅ ሆይ ማረኝ ብሎ ሲጮ ዝም በል ሁሉ አሉት። ዝም አለ ግን አላለም፣ መጮሁን ቀጠለ። የዳዊት ልጅ ሆይ ማረኝ እያለ መጮሁን ጀመረ፣ መጮሁን ቀጠለ። ሲጮ ጌታችን አምጡት አለ። ያው እንዲህ አይነት አባት ነው። አምጡት እስቲ ወደዚያ። መጣ። ምን ትፈልጋለህ? አሁን እስቲ ንገሩ። በዚህ ዘመን እንደ ጌታችን ያለ ዝና ያለው ሰው ቢነሳ እንኳን አይነ ስውሩን ማን ያስጠጋናል? ወደዛ ማን ያስጠጋናል? ንገሩኝ እስቲ። የሰው ልጅ ስጋ ለባሽ ዝና ሲያገኝ ከባድ ነው። ጌታችን ግን የዝና ጫፍ እሱ ነውና ዝና ክብር ራሱ እሱ ነው አይደል? ስለዚህ ስጋ በመልበሱ ተዋረደ እንጂ አልከበረም እኮ እሱ አይደል? ራሱ ዝቅ አለ። ጥሩት ብሎ አይነ ስውራኑን ጉንድሾቹን እንዲያመጣ ማን ይገኛል? አይኖርም። አምጦት አለ መጣ። ምን ትሻለ? የዳዊት ልጅ ወይ ማረኝ እያል ነበር እያል አይደለም ይጮኸው። ምን ትሻለ? ምን እንዳደርግልህ ትፈልጋለህ? ተጠየቀ። በርጦሜዎስ ምን አለ? አይ ዘንድ በቃ ሌላ ምንም አልፈልግም። የምፈልገው ምንድን ነው? አይ ዘንድ ነው። እስቲ ፍጥረትህን ልየውና ላድንቅ። ሌላ አልፈልግም፣ ማየት ብቻ ነው የምፈልገው። አይ ዘንድ አለ። እይ አላለው። አሁን እምነት ድንቅር። እዚህ ጋር እምነት ስትፈተን ይዋል። ይሄን ማድረግ እንደምችል ታምናለህ? አሁን እስቲ ራሳችሁን በርጦሜዎስ ውስጥ አስገቡት። አይናችሁ ባይ ወይ እግራችሁ ሮቶ ማሄድ ቢሆን ወይ የተለየ ደዌ ቢኖርባችሁ ወይ የምትፈልጉት የሆነ ነገር ቢኖር፣ አሁን ቤተክርስቲያን መተን ብዙ ጊዜ እግዚአብሔርን ነው የምንወቅሰው አይደል? ጸለይሁ ግን አልሰጠኝም፣ አልሰማኝም። መልስ ስላልሰጠ ነው እኮ ስትጸልያላችሁ። ምን እንዳደርግልህ ትሻለህ ይላችኋል። ስትጮሁ ሰምቶ መጥቷል። ጌታ ሆይ ይሄንን እንድትሰጠኝ እፈልጋለሁ ስትሉት፣ ይሄን ማድረግ እንድችል ታምናለህ ብሎ ጠይቋል። እኛ አልሰማነውም። ይሄን ለምን ብዙ በማውራት ነው ጊዜ የምንፈጀው። ጸሎታችን እኮ ማውራት ብቻ ነው አይደል? መስማት አለብን። ንገሩኝ እስኪ ተናገር። ጸልየን ጸልየን ቁጭ ብለህ የምናደምጥበት ጊዜ አለ እ በቃ ተናግረን መሄድ ነው ምላሽ ሳንጠብቅ። ልዩነቱን አያችሁ? ትጮሃለህ፣ ወደፊቱ ትቀርባለህ። ከዛስ ምን እንደምትፈልግ ትጠየቃለህ። ትዳር ልትለው ትችላለህ፣ ስራ ልትለው ትችላለህ፣ ጤና ልትለው ትችላለህ፣ ሌላም ሌላም ልትለው ትችላለህ። ቀጥሎ ጥያቄው ምንድን ነው? አግኝ አይደለም መልሱ። ጥያቄው ምንድን ነው? ይሄን ማድረግ እንደምችል ታምናለህ ብሎ ይጠይቃል። አሁን የከንፈር አይደለ የልብ አዎ ጌታ ሆይ አምናለሁ ካልክስ፣ ወዲያውኑ የለመንክ ሆነ። ወዲያውኑ በከንፈርህ አዎ ብለህ በልብ ከተጠራጠርክ አይሆንም። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ከኔ እጅግ የራቀ ነው፣ ያለ አምላክ ነውና ፊቱ የቆም። በርጦሜዎስ ግን ተፈተነ። ይሄን ማድረግ እንዲችል ታምናለሁ። አሁን እስቲ በርጦሜዎስን 40 ዓመት ወይ 50 ዓመት አድርጋችሁ ሳሉት፣ እቺ ድል በስንት ዓመት ትመጣለት ይሆን? በስንት ዓመት ትገኛለች እቺ ድል? ያዛች ቅጽበት ላይ የሚሰጣት መልስ ለሱ ብርሃን ማግኘት ወይም አለማግኘት ወሳኝ ነው። የእግዚአብሔርን ፍጥረት የማየት ወይ ያለማየት እድሉን የምትወስናት ያቺ ቅጽበት። ሲጠየቅ በርጦሜዎስ አዎ ጌታ ሆይ ማድረግ እንደምትችል አምናለሁ አለ። የከንፈሩን ይሁን የልቡን የሰማው ጌታ የልቡን መሆኑን በምን ታያላችሁ? በምላሹ እንደ እምነትህ ይሁንልህ አለ። ከባድ አይደለች መልሷ? እኛን ወዳት ይችላል። እንደ እምነታችን ይሆንልን ነው ጥሩ ወይስ እሱ እንደ ፈቃዱ ያደርግ? ለእኛ እንደ ፈቃዱ አይደል? ከባድ ነው። እንደ እምነታችሁ ካለማ የለም ምንም፣ ራቁት ነው የምንቀረው። በእውነት ነው ብላችሁ ምን በላው ምን ጠጣው አናገኝም። ሌላው ቀርቶ ግን አሁን የምንኖረው እንደ እምነታችን ሳይሆን እንደ ምኑ ነው? እንደ ቸር ነው፣ እንደ ፈቃዱ ነው። አያችሁት? ልዩነቱን ሁሉ ተገን ልዩነቱን ግን እያያችሁት ነው። ሳስቀምጠው ይታያችኋል። አረ እምነት ከባድ ነው። አልገው ወደዛ የአቡነ ሽኖዳን የእምነት ህይወት የምትል አንብቧት። በጣም እያዋዛች ውስጥን ትሰረስራለች። ጥሩ አድርገ የእምነት ህይወት የሚል ቁጥር አንድ ቁጥር ሁለት ቁጥር ሶስት አላችሁ መስል ይህ በእንግሊዘኛው ላይፍ ኦፍ ፌይት እንደዛ አለው። እና በጣም በጣም አባቶቻችን በረሃ ላይ በመቋሚያቸው ክብ ሰርተዋል። መስቀል አድርገው መሀል ላይ የሚተኙ ተኩላና ጅብ፣ አንበሳና ነብር፣ ጊንጥና እባብ ባለበት በረሃ ላይ ዙሪያውን ክብ ሰርተ መስቀል ሰርተ መተኛ የእምነት ህይወት ነው። እንችላለን። ወደ ምስጢር እንግባ። መጽሐፈ ኢያሱ ከመግባታችን በፊት ከዛ በፊት አውሴ ይባል እንደነበር ኢያሱን አንስተናል አይደል? ስሙ አውሴ ይባል እንደነበረ እና በኋላ በመስፍንነት እስራኤልን ከመምራቱ በፊት የታወቀ ነገር ያደረገው መታወቂያ ነገሮች አሉት። ምን ምን ለምሳሌ መታስተውሳችሁ መድረስተን እንዲሰልሉ ከተላኩትና መሰለል ብቻውን አይደል በእምነት ከጸኑ መሰለሉ አንድ ነገር ሰለው ከመጡት ግን አስሩ ምን ሆነው ልባቸው ወድቋል። በእግዚአብሔር ጽኑ እምነት አልነበራቸው። የዮፎኒ ልጅ ካሌብና ኢያሱ ግን እግዚአብሔር ምሮልናልና አገሪቷን ያወርሰናል፣ ያገሪቷ አዝሩቱ ሁሉ ነገር መልካም ነው፣ ሰዎቹ ሀያላን ቢሆኑም እንደንጀራ ይሆኑልናል አይደለም? እንደንጀራ ነው እግዚአብሔር የሚፈረፍራቸው እጃችን ላይ። ስለዚህ እንደውጣና ኑረሳት ነው ኮር አረ ከባዱ 2 ሚሊዮን ህዝብ እየተጫጫ ሁለት ሰው ኑረስ የምነት ልከታ ያሳየን ምን ያህል እንደሆነ እ አሁን ከሚያጨበጭበው ጋር አብሮ ማጨብጨብ የለመደ ሰው እንዲያርግ ቢሉት ያደርጋል አይደል? እኛ እኮ ሳናውቅ ነው እናጨበጭበው። አንዱ ሲናገር ኳለ ጨብ ካለ ሌላ ሁሉ ምን ያደርጋል? ካላጨበጭበው ይቀጣል ይባል ነው። ከዛ ምናልባትም እኮ ምንድን ሰብሎ ነው የተጨበጨበው ሊሉም ይችላል። ግን አጨብጭቧል ከሁሉ የተሻለ ከዛው። በእንደዚህ አይነት መካከል የእምነት ሰዎች እዚህ ላይ ነው የሚለዩ። ፍጹም የእምነት የእግዚአብሔር ያቋም ሰው የእምነት ሰዎች ያቋም ሰዎች ናቸው። የማይመስላቸው ነገር ላይ ይለያሉ። ሲለዩ ዓለም እብድ ንቅ ሌላም ሌላም ስንትሰጣቸዋል። ግን ጳውሎስ ብሏል ማንም እብድ ሊለይ ይችላል እኔም እንደብድላለሁ አይደል እንዴ? አብሶ መለየት ማትችል ከሆነ በፍጹም የእግዚአብሔር መሆን አይቻልም። ከሚያጨበጭበው ጋር መታጨበጭ ከሚጎርፈው ጋር አብሮ የሚጎር ከሆነ በፍጹም በፍጹም አይሆንም። በመስራ ቤትም በየትኛውም ቦታ በደንብ ማስተዋል መስማት ማየት መማከር ከብዙ አጣጫ ማየት ከዛ በኋላ ምን ማለት አቋም ማለት አቋም ለማያዝ ከተቸገረ ምን ማለት መጸለይ በጉዳዩ ጌታ እግዚአብሔር ሆይ ምን እንዳደርግ ተወዳለ አቋሙን ይገልጽልናል። ያችን አቋም እንይዛለን ሞትም ቢሆን ምን እ አንድ አባት እኔም እብድ ናቸው ሲባል አውቃለሁ እንደብት እና እንደፈለጉ ነው የሚናገሩት የመጣላቸው ነው የሚናገሩት እና በጣም ይቀርባቸው የሳቸው ወንድማቸው ልጅ በጣም ይቀርበኛል እና እሳቸውን አሁን ስማቸውን ብጠሩ ቤተክርስቲያንም ቤትም ቤትም ይሄ እብዱ ምን እብድ አይደል እንዴ እሱ ነው የሚሏቸው ሁሉ አሁን አርፈዋል እሳቸው ይማርም እና እንዴት ነበር እንደዚህ አይነት ህይወታቸው እናም ብለን ስንጫወት ያ ምን ብሎ አጫወተኝ ብሎ ነገርኝ ያ ወንድማቸው ልጅ። አንድ ጊዜ ጸለይሁ በቃ እማየው ነገር ሁሉ አበሳጨኝና እውነቱን ለመናገር ፈልጋለሁ ግን የሚመጣው ነገር ፈራና እቆጣባለሁ እና በዚህ አይነት እንዴት ነው ክርስቲያን መሆን የምችለው ለዛው ወንጌል ሰባኪ መሆን የምችለው እንዴት ነው? ስለዚህ ጌታ ሆይ ምንድነው ማድረግ ያለብኝ? ወይ እውነቱን እንድናገር አድርገኝ ወይ እውነቱን እንዳላውቅ አድርገኝ። ስለዚህ እውነቱን ብናገር ተጠብቀኛለህ ሆይ ብዬ በጣም አምርር ያለቀፍ እያቄውን አያችሁ እውነቱን ልናገርኝ ግን አንተ ተጠብቀኛለህ ሆይ ለእውነት ሲናገር ይመጣ ቅጣት አለው አይደል? ይሄ ጸልዬ ተኛ ሆይ ማታ በህልሜ የለውዝ ዘንግ ዘርግቶ ጫፉን ይዞ ጫፉን ያዝ ይለኛል። ጫፉን ያዝ እንዳትለቅ እኔ ማለቅ ምን ማለት ነው? እኔ ጠብቀሃለሁ አንተ ደግሞ ከዛ በኋላ በቃ ጃኖ ያልቀሯቸው መንግስቱ አልቀራቸው ለሁሉም እንደፈለጉ ሲጽፉ እንደፈለጉ ሲናገሩ ኖሮ ይታሰራሉ ግን ብዙም መከራ ሳይደርስባቸው ይለቀቃሉ። ምን ይላሉ ምን ይላሉ በቃ እንደዚህ ሆኖ ነው የኖሩትና ያለፉ። ግን በሰው እንደሚቆጠሩ ነበር እንደሚቆጠሩ ምናልባት ብትሰሙት ሊከብድ የሚችል የገዛ ልጃቸው መናፍቅ ሆነ መከሩ አስመከሩ እስቲ አዋቂ ነኝ የምትይው አንቺ እንደው ሊቅ አለኝ እንደው የምትይው ፓስተርሽ ምን እሽይዘሽ ነው አሉ። ምናልባት እሳቸው መጽሐፍ ቅዱስን በአማርኛ በግዕዝ በዕብራይስጥ በግሪክ በአረብኛ ነው ያልኩት ሰምታችሁኛ። መጽሐፍ ቅዱስን በአምስት ቋንቋ በእንግሊዘኛ እንግሊዘኛ ጨምር በአምስት ቋንቋ አውቃለሁ በቃ እስቲ እንደው አውቃለሁ የምትይውን አምጪ ላነገር የለም የለም መከሩ አስመከው እንዲ አለች። ቤተሰብ ዘመድ ሰበሰቡና ከምዚህ ብዬ አደለች ሽሪያታቸው ከመዝገብ ላይ ያንን ብለዋት ስትወጣ ላሉት ለቤተ ዘመዶቹ እኛዋ አይቆይም ብዙ አትቆይም ብለው ነግረዋቸው ታዋ እሷ ታማ ቤታቸው ገብታ ስተኙ ያውቃሉ። ቤቷስ እንዴት አደርሽም አይሏል። ቢሮ አላቸው ቤታቸው ውስጥ። ቢሮቸው ውስጥ ቁጭ ብለው እየጻፉ ወተሽ ተባለ ይጮሃል። እሳቸው ቢሮቸው ቁጭ ብለው ይጽፋሉ። ተንኳኩቶ ኧረ ሞተች እና ምን ላድርግ። በራቸውን ዘግተው መጽሐፍ ቅዱስ ወስደው ሲቀብሯት ምን ሲሏት ጉዳያቸው አለ ይህን ነበር። ለእሳቸው ከሞተች ቆይታል። እሳቸው ያዩትን አይተዋል። አያቸው ድናም አይቆይም ያሉት እኮ ያዩትን ቢያዩ ነው አይደለም። እንዲህ አይነት ሰዎች አሁን ስትሰሙ እንደው ዝም ብሎ እዚህ የደረሱ እንዳይመስላችሁ። በቃ ከእሱ ጋር ጽኑ ቃል ኪዳን ከተገባባን ይሆናል። ጽኑ ቃል ኪዳን ግን ያስፈልጋል። እነ ኢያሱ ዝም ብሎ አይደለም አልጋ ባልጋ ይሆንላቸው። ያ ሁሉ 2 ሚሊዮን ህዝብ ወደ ግብፅ እንመለስና እንሙት ሲል ኢያሱና ካሌብ አደሉ እንሄድና እንውረሰል እንውጣ ጌታዬ ሙሴ ግድ የለህም። አሁን እኮ እርግጠኛ ነኝ ሙሴ እንደው ህዝቡ እያጉረመረመ እግዚአብሔርም ጣልቃ ገብቶ ነው እንጂ በሉስት ኢያሱና ካሌብ ሂዱና ያሳዩቸው ቢል ይመለሳሉ። ይሄ ነው ነበር እኮ ኢያሱና ካሌብ። ይህን ያለው እምነት ነው ፍጹም እምነት። ይህን ያህል ጽኗን ነው። ለዚህ ነው መጽሐፍ ቅዱስ ሙሴ ሲሞት ማን ተተካ ይላል? ኢያሱ ተተካ። እግዚአብሔር ዝም ብሎ አይደለም የሚተካው መዝኖ። ስለዚህ ሙሴ ሲሞት የእስራኤል መሪ ይሆን ዘንድ ህዝቡን ምድረ ርስትን ያወርሳቸው ዘንድ ማን ተተካ? ያ ትልቅ ነጥብ አለው እዚህ ላይ ትልቅ ምስጢር። ሙሴ ሲሞት ነው ኢያሱ የተተካው። ምክንያቱም ሙሴ የህግ ምልክት ነው። ህግ እኛን ማዳን አልቻለም። ተችሎት ነበር አልተቻለም። አትስረቅ፣ አታመንዝር፣ ይህ ሁሉ የተሰጠን ህግ ምን እንድንሆን ነበር? እንድንድን ነበር አይደል? ህጉ ግን ሊያድነን ችሏል? ንገሩ። አልቻለም እኮ አይደለም። ህጉ ሊያድነን ስላልቻለ በኢየሱስ ክርስቶስ በኩል በሆነው የቤዛነት ስራ ለእኛ ምን ሆነልን? ድህነቱ። ያችን የተዘጋች በር ህግ ሊከፍታት አልቻለም። የከፈታት ማን? ሙሴ ህግ ሲሞት የኢየሱስ ክርስቶስን ስም በቀጥታ የተሸከመው ማን ተተካ? ምንን ለማውረስ? ሙሴ አላስገባቸው ምድረስትን ያወረሳቸው ማን? ኢያሱ። ሙሴ የሚለው ቃል በመጽሐፍ ቅዱስ በአንዳንድ ቦታዎች ላይ ሙሴ የሚለው ቃል ህግን ወክሎ ታገኛላችሁ። ሙሴን ራሱን ሳይሆን ህግን ወክሎ ታገኛላችሁ። ለምሳሌ መጽሐፍ ቅዱስ ላይ በሙሴና በነቢያት እንደተባለ ሲላችሁ ምን ማለት ነው? በሙሴ የህግ መጽሐፍና በነቢያት የትንቢት መጽሐፍ ማለት ነው። አያችሁ ሙሴ የሚለው ህግን ነው የሚያመለክተው። ከአብርሃም ጋር ይነጋገር የነበረው በሲኦል የነበረው ባለጸጋ እኔስ መዳን ካልቻሉ ለወንድሞቼ አላዛርን ላክልኝ ብሎ ሲጠይቀው አብርሃምን አብርሃም ምንድን ያለው? ለእነሱ ሙሴና መጻሕፍት አሉላቸው አይደለም ያለው? ሙሴ ያለው ህጉን ነው እንጂ ሙሴ በአካል የዛን ጊዜ መሬት ላይ ነበር አለ። ተረዳችሁ? ስለዚህ ሙሴ ሲሞት ኢያሱ ተተካ። እኔና እናንተ አሁን የዘላለም ህይወትን ለመውረስ የምንፈልግ ከሆነ ህግ በውስጣችን ሞቶ በክርስቶስ መኖር መቻል አለብን። ምን ማለት ነው ህግ በውስጣችን ሞቶ? ብዙ ጊዜ ነግራችኋለሁ። ቅዱስ ጳውሎስ ከህግ በላይ ነን ይላል። ከህግ በላይ ነን ማለት ህጉ አይጠቅምም ማለት ነው? አይደለም። ምን ማለት ነው? ለመንፈሳውያን ህጉ አይሰራም። ህግ ምን ጊዜም ለምኖች ነው? ለአጥፊዎች ነው። ይህን በብዙ ምሳሌ ነግሬያችኋለሁ አይደል? ከዚህ በፊት ለምሳሌ ነፍሰ ገዳይ በወንጀለኛ መቅጫ ምንድን ነው የሚቀጣው ስላችሁ ልመለሰልኝ የለ። ለምንድን ነው ማትመልሱልኝ? አንቀጹን ማታውቁት ለምንድን ነው ስላችሁ ምንድን ነው ያላችሁ? በአጭሩ ከዚህ ህግ በላይ ስለሆነ እንገላለን ብለን አናስብ። ማሰብ እንኳን የለም ህሊናችን። ስለዚህ ከምኑ በላይ ነው? አሁን በኢትዮጵያ ያለው የወንጀለኛ መቅጫ ህግ ስለ ነፍሰ ገዳይ ከሚያወራው ህግ በላይ ነው። ልክ ነኝ? አትግደል የሚለውን ስናከብር ወይም ለሰዎች ፍቅር ሲኖረን ቁጣን ስንቆጣጠር አትግደል ከሚለው ህግ በላይ ነው። ፈቃዳችንን ፍትወታችንን ስንቆጣጠር አታመንዝር ከሚለው በላይ ነው። አንደበታችንን ስንቆጣጠር አትዋሽ አትማ ከሚለው ህግ በላሉን ጣዖታትን ስንጸየፍ ባዕድ አምልኮን ስንጸየፍ ከእግዚአብሔር በቀር አምላክ አይሁንልህ ከሚለው ህግ ምንድን ነው? ከህግ በላይ ነን የሚለው ይሄ ነው እንጂ ህጉ አይጠቅምም አለ። አሁን በውስጣችን ህግ ሞቶ በፍቅር ስንኖር የአዲስ ኪዳን ሰዎች ሆነናል። በፍቅር ስንኖር ምክንያቱም የአዲስ ኪዳን ህግ የምን ህግ ነው? የፍቅር ህግ ነው። በዚህ በአስርቱ ትእዛዛት ውስጥም ተደብቆ የኖረው የፍቅር ህግ ነበር። አልገባንም እንጂ ጌታችን ሲጠይቁት ስለ ህጉ ምንድን ነው ያላቸው? አንዱ የህግ መምህር ከህግ ሁሉ የቱ ይበልጣል አይደል የጠየቀው? ሲጠይቀው ምንድን ነው ያለው? ጌታ አምላክህን በፍጹም ልብህ፣ በፍጹም ሀሳብህ፣ በፍጹም ኃይልህ ውደድ። ምንድን ነው እዚህ ላይ የሚያመለክተው? ፍቅር አይደለም? ሁለተኛይቱም አለው የመጀመሪያይቱን ትመስላለች፣ ባልንጀራህን እንደ ራስህ ውደድ። አሁንም ምንድን ነው ማሰሪያ አንቀጹ? ፍቅር። ከዛ ቅዱስ ጳውሎስ ይችን ወሰደና የጌታውን ቃል ፍቅር የህግ ሁሉ ፍጻሜ ናት። ፍቅር የህግ ሁሉ ፍጻሜ ናት። ኢያሱ እግዚአብሔርን ባይወድ ወደ ቀኝም ወደ ግራም ሳይል አይታዘዝም። እኔና እናንተ ብትወዱኝስ ትእዛዜን ጠብቁ ነው ያለን አሁን በአዲስ ኪዳን። እሱን ለመውደዳችን ምልክቱ ምንድን ነው? ትእዛዙን መጠበቅ እንጂ ስሙን በቁልምጫ መጥራት አለ። አሁን ብዙዎች ኢየሱሴ ስላሉ እንዲህ ሌላም ነገር ስላደረጉ ማንን ወደዱ ይመስላቸው? ግን ለየቅል ነው። እሱን መውደድ በዚህ አይደለም የሚገለጠው። ምናልባት እኛ እርስ በርስ ስንሸነጋገር እንዲህ ሊሆን ይችላል። ባል ሚስቱን አንጀቷን እያሳረረ እንትናየ በሚለው ብቻ አብሯት ይኖር ይሆናል አይደለም? ሚስትም ባሏን ትእዛዙን እየጣሰች በኋላ ሲመጣ ብቻ በመልካም ምላስ እያዋራች እያቆላመጠች ልታታልለው ትችል ይሆናል። ክርስቶስ ግን አይሆንም። ጌታ ሆይ የሚለኝ መንግስቴን የሚወርሳል ዘጋው። በስምህ ትንቢት አልተናገርም? በስሙ አይደል እንዲ ያሉ ትንቢት እኮ ተናግረዋል። ድውይ ይፈውሰዋል አይደለም? በአደባባይ ሁሉ በስምህ ሰብከናል አሉ። እሱ ግን የተናገረው ምንድን ነው? በእውነት አላውቃችሁም፣ አመፀኞች ከኔ ሂዱ፣ አላውቃችሁም። እኔና እናንተማ የታለ? ገና እኮ በስሙ ትንቢት አልተናገርም አይደል? ድውይ ይፈውሰናል። እዚህ ደረጃም የደረሰው በአፋ ነው የሚጣል። ውጣ፣ አላውቅህም። ለዛውም አላውቅህም ተው። ለዚህ ነው ሙሴ ሞተና ማን ተተካ ያለ? ኢየሱስ ክርስቶስ ተተካ። ህግ ሲሞት ወይም በህግ የነበረው የጽድቅ ስርዓት ሲፈርስ የአዲስ ኪዳን የፍቅር ህግ ተተካ። በዛ በብሉይ ኪዳን አትቅመስ፣ አትንካ የሚለው ነገር ሁሉ ምን አደረገው? አሳለፈውና አሁን የምን ህግ ሰጠን? የፍቅር ህግ። ብትወዱኝስ ትእዛዜን ጠብቁ እያለ የፍቅር ህግ ሰጠን። ይህንን ነው ኢያሱ የተባለ ጌታችን ይዞልን የመጣው። ረአብ ዘማ እነዛ ሰላዮች ሰልሞንና አንደኛው ስሙ ያልተጠቀሰ ወደዛች ወደ ረአብ ዘማ ሄደው ከረአብ ዘማ ጋር ድርድር አድርገው እሷ ልታስመልጣቸው አይደል? እነሱን ደግሞ ቸርነት አድርጉልኝ፣ ምክንያቱም የሀያላኑ ልብ ቀልጧል፣ በግብፅ ያደረገውን አምላካችሁንና በአሞራውያን ነገስታት ላይ ያደረገውንም ሰምተናል። ይሄን ሰምተን ደግሞ ስመለከት የሀያላኖቻችን ልብ ቀልጧል። ከዚህ አገሪቶን አምላካችሁ አሳልፎ እንደሚሰጣችሁ እናውቃለን ያለችው፣ አውቃለሁ ይሰጣችኋል። ትንቢት ነው የተናገረች ያለች። በቃ እምነቷን ተመልክቶ ይቺ እኮ አሁን ረአብ ዘማ ነው ምንላት ሴተኛ ዳሪ ያችን ሴተኛ አዳሪ ግን እምነቷን ነው እንደሚሰጣችሁ ሀገሪቷን አምናለሁ። ስትገቡ ግን ለእኔና ለቤቴ ቸርነት አድርጉልን፣ በቀይ ፈትል እሰሪኝ፣ ቤተሰቦችሽን ሁሉ በቤት ውስጥ አድርጊያቸው። ከዛ ውጭ ከሆነ ግን ከማልሽን መሀላ ንጹህነን ምለውላታላ። በማን ስም? በእግዚአብሔር ስም። በእግዚአብሔር ስም መሀላ ከባድ፣ በፍጹም። እንደውም መጽሐፈ ኢያሱ ላይ ስታነቡ ኢያሱን ያታለሉት ሰዎች ታገኛላችሁ። አገራቸው ቅርብ ነው። ኢያሱ ይችኛዋን ከተማ ካጠፋ ቀጥሎ እነሱ ነው ማለት፣ አዲስ አበባን ያጠፋ ወደ ሰበታ እንደሚቀርበው ማለት ነው። አሁን እንደሚያጠፋቸው እርግጠኛ ሲሆኑ ይላል ምን አደረጉ? የተበጫጨቀ ልብስ ጉስቁል ብለው ስንቃቸው የሻገተ እንጀራ እንደ ስንቅ ይዘው የቆመጠጠ ወይ አድርገው በጣም በጉዞ የደከሙ መስለው ኢያሱ ጋር ሄዶ ሰደዱ። ምንድናችሁ አላችሁ? ባሪያዎች ከሩቅ አገር መጣና ምን ሆናችሁ? አይ እግዚአብሔር አገሩን አሳልፎ እየሰጠህ እንደሆነ ስላየን እኛ ከፈለክ ወንዶቹ ቋሚ ለጓሚ ሴቶቹ ገረድ ደንገጦር ይሆነን እናገልግል እንጂ ላታጠፋን በእግዚአብሔር ስም ለምኑት ብለው ሽማግሌዎቻችን ልከውን ነው። የሩቅ አገር ተጉዘን የመጣው ልብሳችንም አልቋል ስንቃችንም ሻግቷል። ስለዚህ ይሄንን ረህራህ ያርግልን አለ። ኢያሱ መቼም ብዙ አመት ተጉዘው ደክመዋል አለና በሉ አላጠፋችሁም፣ እንደ ቃላችሁ ግን አገራችሁ ላይ ስደርስ እነጋገራለሁ። አሁን ግን አላጠፋችሁም፣ ከተማችሁን አላጠፋትም ብሎ በእግዚአብሔር ስም አለላቸው ይላል። በኋላ ኢያሱ ይችኛዋን አጥፍቶ እልፍ ሲል እዛች ከተማ እንዳታለሉት ተረዳ። አታለውታል አይደል? ግን ምን ያደርጉ ለመሞት ጭንቅ ነው አይደል? እንዳታለሉት ተረዳ። ለምን አታለላችሁኝም አላቸው። ግን መሐላን በእግዚአብሔር ስም እየላቸዋለሁና አለ። ቅዱስ ስሙ ነው ተጠርቷል። ስለማለላቸው በእግዚአብሔር ስም እንደ ቃላችሁ ወንዶቹ ቋሚ ለጓሚ ሴቶቹ ገረድ ደንገጡር ሆናችሁ እስራኤልን ታገለግላላችሁ አላቸው። አልገደላቸው፣ አላጠፋትም ከተማቸው። የማንን ስም ስለጠራ? የቅዱሱን ስም ስለጠራ። እኛ ግን እግዚአብሔርን ብለን እንደውም መቅጠፍ ስንፈልግ ነው እግዚአብሔርን እንለዋል አይደል? ውሸታችንን ሰው እንዲያምነን ስንፈልግ ነው እግዚአብሔርን የምንለው። እውነትማ ከተናገርን በቃ ብታምን ምን ባታምን ተወ ነው የምንለው ብዙ ጊዜ አይደል? ውሸት ስንዋሽ ግን እንዲያምነን ሰው እግዚአብሔርን የፈረደባት አይደል? እሷ ቂማት ይዙ ስለሚባል ድርግም ነው በገብርኤል ነው ምን አይነት ነው አይደል? የሌለ ጠባይ እኮ ሰጥተውት ነው ኃይለኛ ነው አሉት። በቃ ግን አይደለም እኮ እሱ። አሁን ብዙ ሰው እርግጠኛ ገብርኤልን ሳል የሚባል ኮስተር ያለ ሰይፍ መዞ የሚታይ አይደል? የሚሳል ሚካኤል የሚሉትስ እንደ ታላቅ ወንድ ምትች ብሎሚያ አይደል የሚያስበዋል። ግን ገብርኤልም እኮ እንደዛው ነው፣ ርኅሩህ ነው። ግን አንድ ጊዜ ምን ተደርጎ ተስሏል? ኧረ ገብርኤል ይህ ዓለም ጉልበት እንደሚገዛው በዚህ ታውቃላችሁ። ጉልበት ነው። ስለዚህ ገብርኤል ጉልበተኛ ነው ስለተባለ ሁሉም ሰት ተለጥ ገብርኤል ቀላል ሰራ የሚል እንኳን ብዛቱ አለ ገጥሟቸው ማለት ነው። የገብርኤል እሱ የገንዘብ ነገር ጭንቅ የሆነችባቸው ሹፌሮች እንኳን ታክሲዎች ምኖች ገብርኤል አልነካም። ግን ችግሩ ከሰዓት ቁጭ ነው ያው የትኛው ሰርተው ቢውሉ ይሻል ነበር አይደል? ገብርኤል ምን ያህል በሀዘን እንደሚያያቸው ተመለከቱ። እና ምንድን ነው የሳበኝ ወደዚ እግዚአብሔር ስ አሁን እግዚአብሔር ሩህ ስለሆነ እስራኤሎች እኮ የእግዚአብሔር ስም እስኪጠፋ ደርሷል ከአክብሮታቸው። ከዚህ በፊት ነግሬያቸው የለ ያህዌህ የሚለው ለሙሴ የነገረው ስም ጠፋ። አሁን ያህዌህ ይሁን ምን ይሁን የዕብራይስጥ ቋንቋ በጠባዩ ቫውል የለውም፣ ኮንሶናንት ይሄ አናባቢ የምንላቸው የሉ እነሱ የለውም የዕብራይስጥ ቋንቋ። አሁን ከፍርሃት የተነሳ ስሙን መጥራት ትተው በሌላ ስም ቀየሩ፣ አዶኒ ኤሎሂም። አሁን እነዚህ እስራኤሎች ያወጡለት ስም ነው ለእግዚአብሔር፣ ኤልሻዳይ፣ አዶኒ ኤሎሂም፣ ጸባኦት፣ እንዲህ አይነት ነገሮች አወጡ። ጌታ አዳኝ፣ እንዲህ አይነት ስሞች ቅጽል ሰጡት። አያችሁ፣ ለምን ያኛውን ለሙሴ በኮሬብ የነገረውን ላለመጥራት። ስለዚህ አሁን የዓለም የመጽሐፍ ቅዱስ ሊቃውንት ለሙሴ የነገረው ስም ምንድን ነው ብትሉ፣ ግማሹ ያህዌ ይላችኋል። ትንሽ ለዕብራይስጥ ቀረብ የሚሉት ሊሆን የሚችለው ይሄ ነው ብለው ያህዌ ይላሉ። ግማሹ ደግሞ ይሆዋ ይላል። አ ተጣርሶ ነው ወደው እንዳይመስላቸው። አሁን እነሱ ይሆዋ የመጽሐፍ ቅዱስ ሊቃውንት አይስማሙበትም። ይሆዋ የሚለው ይሆዋ የሚለው ለዕብራይስጥ ሳይሆን ለእንግሊዘኛው ጂሆቫ ለሚለው የቀረበ ያህዌ የሚለው ነው ለዕብራይስጡ የሚቀርበው። እና ይሄን ድረስ የደረሰው ምንድን ነው? እስራኤሎች ስሙን ለመጥራት ከመፍራት ነው። እኛ ግን ይሄን ያህል ነው የእግዚአብሔር ቅዱስ ስም። አሁንም እነዛ ሰላዮች ለረዓብ ማሉላት። ነገር ግን ያልንሽን ቀይ ፈትል ካላንጠለጠልሽ ከቤተሰቦችሽ አንዱ በደጅ ቢገኝ ካማልሽን መሐላ ንጹህ ደሙ በራሱ ይሆናል። በቃ ጠንቅቀው ማሉ ነው የሚለው። ትርጓሚውን ስታነቡ ጠንቅቀው ነው የሚማሉ ነው የሚለው። ጠንቅቀው ተጠንቅቀው ማለት እኛም ስንል ጠንቅቀን ነው ማለት። ጠንቅቀው ማሉላ ከዛ በኋላ ወነትም እነሱ ሲመጡ ያንን አድርጋ ነበር። ቀይ ፈተሉን አንጠልጥላለች ከቤት አልወጡም። ስለዚህ እሷና ቤተሰቦቿን አውጥተው ወስደው ወደ ኢያሱ አደረሷል። አይደለም ነው ወደ ኢያሱ አደረሷል። ኢያሱም በእስራኤላውያን መካከል እንድትኖር ፈቀደላት ነው። አሁን እንደዚህ ስታዩ ዝም ብሎ ያንዲት ዘማ ታሪክ የሚያወራ ይመስላችኋል መጽሐፍ ቅዱስ? እነዛ ሰላዮቹ እነማን ናቸው? መጀመሪያ ኢያሱ የላካቸው እነዛ ሰላዮች እነማን ናቸው? ሁለት አይደሉም? አባቶች እነዛ ሁለቱ ሰላዮች 12ቱ ሐዋርያትና 72ቱ አርድእት ናቸው ይላል። ረአብ ዘማ የተባለች የአህዛብ ቤተክርስቲያን ናት ወይም ዓለም ናት። አበው የአህዛብ ቤተክርስቲያን ይሏታል። ወደ አህዛብ ሀገር አይደለም የገቡት? የአህዛብ ቤተክርስቲያን ናት። ወደዛ ወደ አህዛብ አገር ገቡና የእግዚአብሔርን የማዳኑን ኃይል በልጁ በኢየሱስ ክርስቶስ ለዓለም ያደረገውን የማዳኑን ኃይል ሐዋርያትና አርድእት በሰበኩ ጊዜ አህዛብ አመኑ፣ ተጠመቁ። ወደ ማን አመጧቸው ማለት ነው? ወደ ኢያሱ፣ ወደ ኢየሱስ ክርስቶስ አመጧት አይደል የሚለው። ከዛ እሱ ደግሞ ምን እንድትሆን ፈቀደላት? በእስራኤል መካከል እንድትኖር ፈቀደላት። ጌታ የተናገሩት ይላቸዋል፣ ከዚህ ያልሆኑ በጎች አሉ፣ ዛሬ ሲነበብ አልሰማችሁም? ላመጣቸው እሄዳለሁ። እሱ አይደለም ራሱ በእግሩ አልሄደም። እነማንን እልካለሁ? ሐዋርያትን አርድእት ልኬ ምን አደረጋቸዋለሁ? እሰበስባቸዋለሁ። ተፈጸመ አልተፈጸመም? ቀይ ፈትል ቀይ መስዋዕትነት ማለት የሚያመለክተው ቀይ የጌታችን የደሙ ምሳሌ ነው። አንድም ጻዳ በመለኮቱ ወቀይህ በተስፋይቱ እንላለን። በመለኮቱ ጻዳ ነው ነጭ ማለት አይደል? ወቀይህ በተስፋይቱ ብለን እናገራለን። ጌታችን ሰው ከሆነ በኋላ ነው የአህዛብ ቤተክርስቲያን የክርስቶስ አካል መሆን የቻለችው አይደል? ከዛ በፊት አህዛብ ተጠለው ነበር፣ ተረስተው ነበር። አሁን ግን እንደ ቅዱስ ጳውሎስ ቃንቃ ግሪካዊ የለም፣ ሮማዊ የለም፣ አህዛብ የለም፣ ምን የለም፣ የተገረዘ ያልተገረዘ፣ ሴት ወንድ፣ ጌታ ባሪያ የለም፣ ሁሉ በክርስቶስ አንድ። ረአብ ዘማ ይሄ ነበር። ከዚህም አልፈው አበው ያራቅቁታል። ኢያሱ የጌታ ሁለቱ ሰላዮች የቅዱስ ጴጥሮስ እና የቅዱስ ጳውሎስ ምሳሌ ናቸው ይላል። ሌላ ስም አላቸው ቅዱስ ጳውሎስ እና ቅዱስ ጴጥሮስ አይደል? ቅዱስ ጴጥሮስ የህዝብ ወይም የአይሁድ ሐዋርያ፣ ቅዱስ ጳውሎስ የአህዛብ ሐዋርያ አይደል የሚባሉ። ረአብ ዘማ የዓለም ምሳሌ ናት። ሄደው ሰብከው አስተምረው ለውጠው ወደ ማን አቀረቡ? ወደ ክርስቶስ ለማቅረባቸው ምሳሌ ነው። ዓለምን ስለምን ዘማ አላት ቢሉ፣ ዘማ ግብሩ አንድ ሲሆን በአንድ ወንድ አትረጋም አይደል? ዘማ ሲል ግብሩ አይለዋወጥም፣ ሰው ይለዋወጣል እንጂ ድርጊቱ ያው ነው። ዘማ ሴት ግብሩ አንድ ሲሆን ወንድ ስትለዋውጥ እንደምትኖር ሁሉ ዓለምም አንዴ እግዚአብሔርን በማምለክ አንዴ የተለያዩ ጣዖታትን በማምለክ ትኖራለች እና ዘማ ያላት ለዚህ ሁልጊዜ ምልክት የምንወድ ሰዎችንም ዘማ ብሎናል አይደል ጌታ? ምልክት አሳየንና ይበቃናል ብለው ሲጠይቁት እቺ ዘማ ትውልድ ከዮናስ ምልክት በቀር አይሰጣትም። ለምን? ብዙ ምልክት አሳይቷቸዋል፣ ግን የምን ዝሙት ያዛቸው? በነገራችን ላይ ዝሙት ወንድ ከሴት የሚፈጽመው ወይ ሴት ከወንድ የምትፈጽመው ብቻ አይደለም። ዝሙት በአጠቃላይ የሚያሳየው አልጠግባይነት። በመጽሐፍ ቅዱስ ዝሙት የሚያሳየው አልጠግባይነት። ገንዘብ ዝም ብሎ መሰብሰብ የሚወድ ሰው ከምን ጋር ዝሙት ይዞታል? ከገንዘብ ጋር ዝሙት ይዞታል። ይሄ ግልጽ ነው። የማውራት ዝሙት አለ፣ የምላስ ዝሙት ማውራት፣ በቃ የጆሮ ዝሙት አለ። ካልሰማ የሚያመው ሰው እናንተ ጥሩ ተኝታችሁ ህልም ማየት ልትጀምሩ ስትሉ አምስት ሰዓት ስድስት ሰዓት ደውሎ ዛሬ ምን አዲስ ነገር አለኝ? ብዙ ነገር አለ። ነገ ጠዋት እደውልልሃለሁ ካላችሁ ሳይተኛ የሚያድር የምን ዝሙት ያለው አለ? እንዲህ ወሬ ዝሙት። አሁን አንዱ ግርዛት ይሄ ነበር ቴሌቪዥን አለ ወሬ ዝሙት መግረዝ በቃ እንዲህ አይነት አለ። በቃ የተለያየ ዝሙት የተለያየ አይነት በጣም የተለያየ አይነት ነው። ስለዚህ ለዚህ ነው ዘማ የተባለው። ቅዱስ ጳውሎስ ግን በትምህርቱ ለአንድ ባል ለእርሱም ለክርስቶስ እንደ አንዲት ድንግል አጭቻችኋለሁ አይደለም? እንደ አንዲት ንጽሕት ድንግል ለክርስቶስ ምን አድርጊያችኋለሁ? ለአንድ ባል ለክርስቶስ አጭቻችኋለሁ። አሁን እኛ ለአንድ ባል ለክርስቶስ የታጨነን ወይ ዝሙት አለ በውስጣችን? ራሳችን ነው የሚፈትሽ። ራሳችን በእውነት እምነታችን፣ ተስፋችን፣ ትውክልታችን ሁሉ ነገራችን በእሱ ላይ ብቻ ነው ወይስ ሌላ ሌላ ቦታ የሚቃብዛል? በዘመድ፣ በገንዘብ፣ በእውቀት፣ በኃይል፣ በጊዜ፣ በስንቱ ነገር እንመካለን አይደል? የሚመካ ግን አይደል አስቀምጦታል ነቢዩ አስሮ። ለዚህ ነው ዘማ የተባለችው ረአብ። የኢያሪኮ ገዢ ወደ ረአብ ዘማ ቤት መግባታቸውን ሲያውቅ ሰዎች ላከ አይደል የሚያለው። ምን ሊያደርጉ? ሰላዮቹን ሊያጠፏቸው ላከ። እሷ ግን ደበቀቻቸው ደበቀቻቸው። ከደበቀቻቸው በኋላ እነዛ ሲያርፉ አሳልፋ አውጥታ ላከቻቸው። የኢያሪኮ ገዢ የዲያብሎስ ምልክት ነው። የዲያብሎስ ምልክት ወይም የዲያብሎስ ምሳሌ ነው። የላካቸው ጭፍሮች ሐዋርያትን፣ አርድእትን፣ እነ ቅዱስ ጳውሎስን፣ እነ ቅዱስ ጴጥሮስን ብዙ መከራ ያጸኑባቸው የወታደሮቹ፣ የጭፍሮቹ፣ የአይሁድ፣ የአሕዛብ፣ የነዚህ የካህናተ ጣዖቱ የነዚህ ሁሉ ምሳሌ ናቸው። ብዙ አይደለም እንዲ ያንገላቷቸው አይደለም። ነገር ግን እነዛ ሐዋርያት ማነው እነዛ ሰላዮች በረአብ ዘማ እርዳታ ሄደው ወደ ማን ደረሱ ይላል መጨረሻ? ወደ ኢያሱ፣ ወደ ጌታቸው አይደል የደረሱ። ዲያብሎስም ምን ጦር ቢያዘም ምን እስከ ሞት ድረስ እንኳን ቢገላቸው ሐዋርያትን ከክርስቶስ መንጠቅ አልቻለም። ተመልሰው በሞትም ሆነ በሕይወት ወደ ማን የደረሱ? ወደ ክርስቶስ። ብንኖር ለክርስቶስ እንኖራለን፣ ብንሞትም ለክርስቶስ እንሞታለን። አይደንቅም? በቃ ብንሞትም ለክርስቶስ እንሞታለን፣ ብንኖርም ለክርስቶስ ነው። እነዚህ የታደሉትን ስታዩ ያልታደል ነው። እኛ ደግሞ ብዙ ጣጣ አለብናል። ለሆዱ ኖሮ ለሆዱም ይሞታል የለም ይሆን? ለፍቶቱ ኖሮ ለፍቶቱ የሚሞታል፣ ለድር ኖሮ ለድርም ይሞታል። ቅዱሳን ስለ ቀብር ተጨንቀዋል። ምክንያቱም እንሞታለን ብሎ ስለማያስቡ አይደለም። ስለዚህ እግዚአብሔር ደግሞ መቃብራቸውን ያሳምርላቸው። ሲሞቱ ወይ አራዊት ሆድ ውስጥ ይቀብራቸዋል። አሁን እኛ ይህንን እንደ መቅሰፍት ነው የምንቆጥረዋል። አራዊት ሆድ ውስጥ ይቀብራቸዋል ቅዱሳኑን። እኛ በየመንገዱ ስናልፍ እንዳንረማመድበት መቃብራቸውን የእኛን ቆሻሻ ሁሉ እንዳንደፋበት አራዊት ሆድ ውስጥ ይቀብራቸዋል። ወይ እኛ ማንደርስበት በረሃ ወስዶ ይደብቃቸዋል። አለቀ። መቃብራቸው እንኳን በረከት እንዳይሆንልን። ለምን እኛ በረከት አናደርገውማ? ምንድነው የምናደርገው? ቆሻሻ መጣያ ነው የምናደርገው። ስለዚህ እነሱ እንሞታለን ብለው ስለማያስቡ ስለ መቃብር ተጨንቀው አያውቁ። አይሁድ ግን ነቢያትን ገደሉ። ከገደሉ በኋላ ለገደሏቸው ነቢያት መቃብር ይሰራሉ። የእነሱ ልጆች ደግሞ የእነሱን መቃብር ያስጌጣሉ። ጌታችን አየና ምን አላቸው? እናንተ የቅዱሳንን መቃብር የምታስጌጡ ወዮላችሁ አላቸው። ምክንያቱም አባቶቻችሁ ነቢያትን ገድለዋል፣ እናንተም የነቢያት ገዳይ ልጆች መሆናችሁን ራሳችሁ ትመሰክራላችሁ። በምናችሁ? በስራችሁ። አሁንም ጽዋችሁን ሙሉ አላቸው። ምን ማለቱ ነው? አባቶቻችሁ ነቢያቴን ገለዋል፣ እናንተ ደግሞ እኔን ግደሉና ምኑን ሙሉት አላችሁ? ጽዋውን ሙሉት፣ ጥጦስ እስኪመጣ እሱን ገደሉት። ከዛ እነ እስጢፋኖስን ገደሉ። ጽዋቸው ሲሞላ ጥጦስ መጣና ድራሻቸውን አጠፉ። ጽዋቸውን ሙሉ ያላቸው በዚህ እግዚአብሔር ጽዋ እስክትሞላ ይጠብቃል። ይጸንሆን ለአሞሬ ወን እስከ ይትፌጸም ኃጢአቱ። አሞሬ ወን ኃጢአቱ እስክትሞላ ጽዋው እስክትሞላ ይታገሰዋል የሚለው ለዚህ እኔና እናንተ ምናልባት ጽዋችን ምን ላይ እንዳለች አናውቅም። የግፍ ጽዋ ሲሞላ ግን ከባድ ከባድ። ምንም በሞት በመከራ ያደርጓቸውን ከጌታቸው ግን ሊለዩቸው ይችን ነጥብ ያሉ ሐዋርያት ሞቱ ማለት ሐዋርያት በመከራ ውስጥ አለፉ ማለት ማንን መሰሉ ማለት ክርስቶስን መሰሉ። ትክክለኛ ክርስቶስን የምንመስልበት መንገድ መከራ። በህይወት ዘመናችን አንድ ጊዜ ለስሙ ብለን መከራ የመቀበል ጸጋን ካገኘን ይሄ እግዚአብሔር በእውነት እኛን በተለየ አይን አይቶናል ማለት ነው። ስለ ስሙ አንዲት ቀን እንኳን እንድትሆን መከራ መቀበል ከቻለ በተለየ አይነት ታይታል። ክርስትና ድልዎት አይደለም፣ ምቾት አይደለም። ምን ብሎ ተስማምቶ ኖሮ ጸጥ ባለ ባህር ላይ የምትቀስፈው አይደለም። በማይበል ላይ ነው ሲያማታ የምትኖረው። ይሄ ነው የክርስትና ጠባዩ። ያለ ጠባዩ ነው ዛሬ የሚሰበከው። ክርስቲያን ከሆንክ ማሰሮ አይሞላም፣ ይጎላል። የለም አሁን የሚሰበከው መዝሙር የምትሰማው የተለየ የምዕራብ ክርስትና ነው። እኛ ምን ሰማው የምዕራቡ ክርስትና ይሄ ካመንክ ጽዋ ይሞላልሃል፣ ማሰሮ አይወልም፣ መሶብህ የተትረፈረፈ ነው። እንዲህ የምዕራብ ክርስትና። ትክክለኛው ክርስትና ወይ ወንጌሉ ክርስትና በስሜ ካመንክ የተጠላህ ትሆናለህ። ስለማን? ስለ ስሜ። ወደ ሸንጎ ይወጥተዋል፣ ትገረፋለህ፣ ትታሰራለህ፣ እስከ ሞትም ትደርሳለህ። ይሄ ነው የክርስትና በረከት። አምነህ ግባበት ነው። ይሁንብኝ ይደረግብኝ ብለን ነው የምንገባው። ለነገሩ ደግነቱ አባቶቻችን እናቶቻችን እንኳንም በልጅነት አጠመቁ። ይሄ እየተነገረ ቢሆን ማናችን አንጠመቁ አይደለም? መንግስተ ሰማያት ስለምንባል ነው እንጂ አሁን በል ዛሬ ማጠምቀህ የሞት ሰው ልትሆን፣ የስራት ሰው፣ የሞት ሰው፣ የሰይፍ ሰው፣ የረሃብ ሰው፣ የጥም ሰው፣ የስደት ሰው ጨምሩልኝ መከራዎችን በዚህ ምድር ያሉት የዚህ ሰው ልትሆን ነው አሁን ማጠምቅህ ቢለን ካህኑ ይደረግብኝ እንላለን። አሁን ግን ትጠመቃለህ። ስንጠመቅ ምንድን ነው የሚለው? ይህን እንደብቃችሁና ምንድን ነው ስትጠመቅ የእግዚአብሔር ልጅ ትሆናለህ፣ መንግስተ ሰማያትን ትወርሳለህ ስንል በሽሚያ ያቺ ብትደነቀርስ? አስቀድመው ጳውሎስ ግን ጥምቀት ምንድን ነው ብለው ሲጠይቁት ከክርስቶስ ጋር በሞቱ መተባበር ነው ያሉ። ዝፍቅ ሲያደርጉን እኮ ምን እያደረጉ ነው? መቀበር ምሳሌ ነው። ሞተን የመቀበር ምሳሌ ነው። ብቅ ስንልስ የትንሳኤ ምሳሌ። ስለዚህ በሞቱ ካልመሰል ነው በምኑ አንመስሉ? ቁጭ አድርጓታል ቅዱስ ጳውሎስ። ሞቱን በሚመስል ሞት ከመሰል ነው አለ። ትንሳኤውን በሚመስል ትንሳኤ እንመስለዋል። አሁን ሐዋርያት ላይ ዘመተች። የኢያሪኮ ገዢ የተባለው ዲያብሎስ ጭፍራዎቹን ሁሉ አዘመተ። ነገር ግን ቤተ ክርስቲያን ልጆቿን አታስነካ ሸፈነችና፣ ሞትም ቢሆን ማስነካት አይደለም። ምን እየሰጠቻቸው ነው? አክሊል እያቀዳጀቻቸው ነው። እንደውም ይላል እኮ አይደል መኃልየ መኃልይ ዘሰሎሞን ንጉሥ ሰሎሞን እናቱ ባቀዳጀችው አክሊል ሲታይ እንዴት ያምራል ይላል። አንብባችሁ መኃልየ መኃልይ ዘሰሎሞን። ይሄ አንዱ ለክርስቶስ ነው፣ ለክርስቶስ አክሊለ ሾኩን አድርጎ ሲታይ ለሌላው ደም ግባት የለው፣ ለእኛ ግን እንዴት ያምራል። ነፍሳችን የዳነች በዛ አይደል? አያችሁ፣ ሌላው ደግሞ ለእኛ ነው፣ ለእኛ ነው። ቤተ ክርስቲያን እኔና እናንተን ስታሳምረን ምንድነው የምታጠልቅልን? የሾህ አክሊል ውበታችን የሚወጣው ይዛ ነው። ስንገረፍ ነው ውበታችን የሚወጣው። እንዴት? ምስጢር ነው። አያችሁ፣ ሔዋንን መውለድሽ በምን ይሆን ያለ? በጫር በጋር ወለጅ አይደለም? ልጆችሽን የምትወልጁ በጭንቅ በጋር ይሆን። ከዛስ ፈቃድሽ ወደ ማን ይሆን? ወደ ባልሽ ይሆን። ለጊዜው ይሄ ለሚስቶች የተነገረ ነው። ለጊዜው ለምን ምጥን የቀመሰች ሴት ወደ ወንድ አትጠጋ ነበር? እንደ እውነቱ ብዙ ጊዜም ይራገማሉ አይደል? ይራገማሉ። የራሳቸውንም የባላቸውንም ሀሳብ ሲረግሙ ይኖራሉ። ከዛ ግን ልጁ ከታቀፉት በኋላ እናቶቻችን በተረት ምጡን እርሺው ልጁን አንሺው ወዲያው ይረሳል። ይሄ ቃል ኪዳኑ ፈቃድሽ ወደ ማን ይሆን? ወደ ባልሽ ይሆን። እግዚአብሔር ግን ይሄንን ለሔዋን ለዚህ በስጋ ለምንወለደው አይደለም አልነበረም የተናገረ። ይሄን የተናገራት ቤተክርስቲያን ነው። ልጆችሽን የምትወልጁ በጭንቅ በጣር በጋር ይሆን አይደል ያለ ቤተክርስቲያን ልጆቿን የምትወልዳቸው በምንድን ነው? በእሳት ውስጥ እ በሰንሰለት ውስጥ በሰይፍ ውስጥ በአራዊት ውስጥ አይደለም ልጆቿ? እስቲ ሰማያት ተብሎ የወለደቻቸው ልጆቻቸው አንዱንም ጥሩልኝ እስቲ። አልጋ ላይ ተኝቶ ሰማያት የተባለ አለ? በምን ውስጥ ነው የተወለደው? በጭንቅ በመከራ ቤተክርስቲያን ህቅ ብላ አመጣ ነው የወለደችው። ቅዱሳን የተደላደለ ህይወት አለው እንዴ? ብዙ ህማሙ ለጻድቃን የጻድቃን መከራቸው ብዙ ነው ያለው ዳዊት። ብዙ ነው መከራቸው። በመከራ ውስጥ ነው የምትወልዳቸው። አይ እንዲህስ የምወልዳቸው ከሆነ ይቅርብኝ፣ በአንተ ማመኔ ግን አትልም ቤተክርስቲያን። መልሳ ፈቃዷ ወደ ማን ይሆናል? ወደ ባሏ። ባሏ ማን ነው? ኢየሱስ ክርስቶስ። I don't know. ሰለስቱ ምዕት ከመጽሐፍት አልጠረዙት። የግድ ምን መያዝ አለበት? መሲሁን ክርስቶስን የሚያመለክት መሆን አለበት። የግድ ግዴታ። አሁን መጽሐፈ ኢያሱን እንዲህ ተደስተን የምንሰማው ማንን ስለያዘ ነው? ክርስቶስን በውስጡ ስለያዘ። እንግዲህ ቤተክርስቲያን እንዲህ አድርጋ ነው ሁላችሁ መልሳ ወደ እነማን እ ከኢያሪኮ ገዢ አስመልጣ ወደ ክርስቶስ። በሞትም ሊሆን ይችላል። ዋናው የኢያሪኮ ገዢ አጠፋቸው ወይም ዲያብሎስ ሐዋርያትን አጠፋቸው ልንል ምን ይችላል? ምን ቢሆኑ ነበር? አይንታችሁታል? ምን ቢሆኑ ነበር? እ? ቢክዱ። ከካዱ ከማን ተለዩ? ከክርስቶስ ተለዩ። አሁን ግን አመነውም ሲሞቱ ወደ ማን ነው ይሄዱ ያሉ? ጥቅሴን ረሳችሁ እንዴ? ብኖርም ለክርስቶስ እንኖራለን ብንሞትም። ታዲያ ይሄ ነው ቁልፉ። ክርስቲያን የሆነ ሰው መመሪያው ይሄ ነው። በትልቁ ቦልድ አድርጎ የሚጽፈው ያገኘው ቦታ ብንኖርም ለክርስቶስ እንኖራለን ብንሞትም። ያን ከጻፈ ከዛ በኋላ ለማን እንደሚኖር አላማውን ለይቷል። ለምንና ለማን እንደሚኖር በቃ ቀላል ነው። ከዛ በኋላ ይሆን ሆድ ቦታ አይሰጣትም። ሌላ ሌላ ምን እንደዛ ጾምንም ያህል ነገር ለ40 ሳንቲም ዳቦ ስንል አናፈርስም። ደና ነገር በልተን እንኳን ብናፈርስ አው አይደል? በጣም ታዲያ ሆዱን ማሸነፍ ያልቻለ ሰው እንዴት ነው ለክርስቶስ ይወራሉ ለክርስቶስ ሞታሉ እንዴ? ይችላል እ ይችላል። በፌስታ ለማጠም ነው እንዴ? ቆሽ አፈርፍራን ለመብላት አይደል? ጾምን ምን ገደብ ደሞ ኢትዮጵያ ውስጥ ምን የተደነቀ ምግብ በአመት ሶስቴ ነው ያመት ባል አይደል? ወይ ድል ገጥሞ እንደና ሰው ከደገሰ ወይ ሰርግ ጋር አለ ይለትኛው የተደነቀ መብል ነው። እንደው ቢሆንማ እኛ እድሜ ልካችን በጾም ነበር ነው። በቃ ለምን አንድ ፊቱን የትኛውን ለማያዝ እ የላይኛውን ለማያዝ አይደል? ምን ተበልቶ ነው ይሄን ያለ? ስለዚህ ለምን ስንል የክርስቶስን ፍቅር ያጣ ነው እንደሆነ ባካችሁ እንደው ሩቅ እኛ እንኳን ይሄን ነው እንጂ እዚቹ አጠገባችን ብናይ ለምን ሲባል የክርስቶስን ፍቅር ያጣነው እንደሆነ ግልጽ አይሆን? ለምን ሲባል በቃ በጣም ለወረዱ ነገሮች እዚህ ግቡ ለማንላቸው ነገሮች ደግሞ ሆን ብሎ በጾም ወቅት ነው ፈተናው የመጣው። በሌላው ቆ ጾም በሌለበት ወቅት እየረገጥ ነው ስንቱ ጥሩ ጥሩ ምግብ እየጣል ነው እንዴ? ከዚያ ወደ ዮርዳኖስ ነው ምን ሄደው አይደለም እ ዮርዳኖስን ተሻገሩ አላክ ጌታ። ዮርዳኖስን ተሻገሩ። ኢያሱን እንደውም ነገ በዮርዳኖስ አከብራለሁ ይለዋል እግዚአብሔር። መጽሐፉን ያነበባችሁ በኢያሱን በዮርዳኖስ አከብራለሁ ምትደለጅ በዮርዳኖስ ነገ አከብራለሁ ይለው አከብራለሁ። ነገ የምትለው ምን እንደምታሳየው እ መጥተው ማል እ ይታል አንታ ጥሩ ነው እኮ አንታ ይታል። ነገ የምትባለው አይነት አለሽ? ምንድነው ነገ የምትባለው? ምን ምን አይነት ገለጻ ነው? ምን እንታመለከት?
በስጋዬ
ወገደለ ወደፊት ነው የሚያመለክተው አይደል? ነገ ቢል ሰው ምን ነው ወደፊቱን አይደል የሚያሳየው? ነገ የሚለው ወደፊት ነው የሚያሳየው። ስለዚህ ነገ አከብራለሁ ሲል ውስጣ የሆነች ነገር የሚያጠራጥር ነገር እንዳለ ማያዝ መጽሐፍ ቅዱስ እንዲለኝ ነበር። ምን ለማለት ነው? ለምን ነገ አለው? ምን ምን አድርጎ ነው ያከብረው? ለጊዜው ለኢያሱ ነው የተነገረው። ምክንያቱም በዮርዳኖስ አክብሮታል። ሙሴ ባህረ ኤርትራን ከፍሎ አይደለም ያሻገራቸው እስራኤላውያን? አይ አሁን ዮርዳኖስ ከፊታችን አለ። ሙሴ ቢኖር ከፍሎ ያሻግረን ነበር። አሁን ምን እንሆናለን ብለው የሚያስቡትን ሐሳብ አስቀድሞ ማን ያውቀዋል? እግዚአብሔር ያውቀዋል። ከሙሴ ጋር እንደነበር ካንተ ጋር ሆናለሁ ብሎት የለም? ስለዚህ ዮርዳኖስን በመክፈል ደግሞ ልክ ሙሴን እንደሚያከብሩት ማንን እንዲያከብሩ አደርጋለሁ? አንተን እንዲያከብሩ አደርጋለሁ። እችላት ለጊዜው። ፍጻሜውስ? ፍጻሜውስ? ለጌታ የተነገረ ፍጻሜው፣ ፍጻሜው ለጌታችን የተነገረ ኢያሱ የጌታችን፣ ዮርዳኖስ በቁሙ የዮርዳኖስ ምሳሌ፣ ዮርዳኖስ ወንዝ ምሳሌ፣ ዮርዳኖስ ወንዝ ምሳሌ። ውሃው የጥምቀት ምሳሌ ነው። አንድም የዮርዳኖስ ውሃ የቆመው ውስጡ እነማን ሲገብተው ሲቆሙ? ታቦቱን የያዙት ካህናት አይደለም? ታቦት የጌታ፣ ዮርዳኖስ የጥምቀት። ታቦቱን ካህናቱ ተሸክመውት ነው የቆሙት አይደለም? ተሸክመውት ነው የቆሙት ታቦቱን። ታቦቱ ምኖቹ ላይ ነው ያለው? ካህናቱ ላይ። ጌታ ሊቀ ካህናት ነውና ሊቀ ካህናችን ነው አይደል የምንለው? የአዲስ ኪዳን ሊቀ ካህናት ማለት ነው ኢየሱስ ክርስቶስ ነው። የካህናት ሁሉ አለቃ፣ የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ ሊቀ ካህናት። እነዚህ ሁሉ ስሞች የማን ናቸው? የክርስቶስ ስሞች ናቸው። የክርስቶስ ስሞች ናቸው። ጌታችን ሊቀ ካህናት ነውና ነው በካህናት ተሸክሞ መቆሙ። ውሃው የካህናቱን እግር እንጂ ታቦቱ ላይ አልደረሰም። ደርሷል? አልደረሰም። ጌታችንን በጥምቀት ከበረ አይሰኝም። አግኝታችሁታል? እኔና እናንተ ስንጠመቅ በጥምቀቱ እንከብራለን? አንከብር? እንከብራለን። ጌታችን ግን በጥምቀቱ አልከበረም። ይሄን ካላችሁ በነገራችን ላይ ይሄን ካላችሁ የሶስት ልደት አስተምህሮ ላይ የካቶሊክ ወደዛ ወደ ካቶሊክ ይሄዳል። የሶስት ልደት አስተምህሮ እኛ ናአምን ክልኤተ ልደታት አይደል የምንለው? ሁለት ልደትን እናምናለን። ቅድመ ዓለም ከአብ ከአባቱ ያለ እናት አይደለም? ድህረ ዓለም ከመቤታችን ያለ አባት። በቃ አለቀ። አሁን አንዳንዶች በዮርዳኖስ ሲጠመቅ ደግሞ በመንፈስ ቅዱስ ተቀብቶ የእግዚአብሔር ልጅ ሆነ ይላሉ። ይሄ ፍጹም ክህደት ነው፣ ኑፋቄ ነው። ይሄ ራሱ ምሳሌው ውሃው ታቦቱ ላይ አልደረሰም፣ እግረ ካህናት ላይ። ስለዚህ ክርስቶስ በጥምቀቱ ከበረ አይባል፣ በጥምቀት ከበረ አይባል። ይልቅ እሱ ውሃውን ምን አደረገው? ቀደሰው። ለምን ተጠመቀ ስንል አራት ምክንያት አለን የምንጠቅሰው። ለቅድስ ተማያት አይደለም የምንለው? ለቅድስ ተማያት አንደኛ፣ ሁለተኛ አብነት ለመሆን የጥምቀትን ስርዓት ለመመስረት፣ እንደገና መጽሐፈ ዕዳችንን ለመደምሰስ። ወሰጠጠ መጽሐፈ ዕዳነ ዳዊት በትንቢቱ ተነግሯል አይደል እንዴ? በውሃዎች ውስጥ የባቡን ራስ ቀጠቀጥክ ብሎ የተናገረው ትንቢት ተፈጽሟል። ጌታችን በጥምቀት ከበረ አይባልም። እሱ ጥምቀቱን አከበረው እንጂ ውሃውን ቀደሰው እንጂ እሱ በጥምቀት አልከበረም። ለዚህ ነው ዮሐንስ መጥምቅ ጌታችን ሊጠመቅ ሲሄድ ስንተረጉን መተርጉማን ምንድን ነው? እጸድቅ ኃይል ጻድቅ፣ እቀደስ ኃይል ቅዱስ፣ እከብር ኃይል ክቡር፣ እነጻ ኃይል ንጹህ ሲሆን ለምን ሊጠመቅ ሄደ ሲሉ ነው። ለቅዱሶ ተማያት ሌላ ምክንያቶች ቅድም የነገርኳችሁ የምንደረድረው። ዮሐንስ መጥምቅም የከለከለው ለዚህ ነው። እኔ ነኝ እንጂ በአንተ የምጠመቅ እንዴት አንተ በእኔ ትጠመቃለህ? እንዴት ይሆናል ሲለው እንዲህ ጽድቅን ልንፈጽም ይገባል። ምን ትንቢተ ነቢያትን እኔ ይጠመቃል ተብዬ አንተ ደግሞ የታወን ያጠምቃል ተብለ ተጽፏል። ስለዚህ ትንቢተ ነቢያትን ልንፈጽም ይገባል። አንድም እኔ ትህትናዬ አንተ ልዕልና፣ እኔ በባሪያው እጅ ተጠመቀ አንተ ደግሞ ጌታውን አጠመቀ ተብለ የእኔ ትህትና የአንተ ልዕልና ሊነገር ይገባል። ብዙ ነው እኮ የተሟገተው ዮሐንስ በጣም እሺ በል ጌታ ሆይ፣ መቼም እግዚአብሔርን ተከራክሮ ማሸነፍ አይቻል አይደል? ተሸነፈ። ግን አሁንም ደግሞ ጨነቀ። እሺ ማለት ምን ብዬ ላጥምቅ? ባይድ አጠምቅ በስምከ ወበስመ መኑ አጠምቅ ያከ ያሉ። ሌላውም ባይዱን ሁሉ ይህን ሩቅ ብዙ ሲሆን በአንተ ስም አጠምቀዋለሁ። አንተን በማን ስም ነው አጠምቅ? እኔና እናንተ ብንሆን እንዲህ አይነት ቅዱሳን የክርስቶስ ልብ አላቸው እኮ የሚባለው ለዚህ እግዚአብሔርና ቅዱሳን ልባቸው እንዴት እንደሚናበብ እኛ ብንሆን መጥምቁ አንድስ ግን እሺ ይሄ ሲሆን በማን ስም ላጥምቅ? ጨንቆታል እኮ አሁን ማለት ፍርሃቱን ታያላችሁ። እኔ እኮ ጌታችንን የቆሎ ጓደኛ እንዴት ማድረግ እንደሚደፍር ነው ሰው የማይገባኝ። ከሰማይ ቃል ሲመጣ ሰማያት ተከፍቶ ያንን ድንቅ ምስጢር ሲያይ ሐዋርያት እንኳን እንደ ሻሽ ሲነጠፉ እንደ ቅጠል ሲረግፉ ዮሐንስ መጥምቅ ንቅንቅ አላለ። ዮሐንስ መጥምቅ ከሐዋርያትም ክብሩ ይኸውላችሁ ምን ያህል እንደሚወቅ ይሄም ወደው ልጄ ነው የሚል በደብረ ታቦር ሲመጣ ሐዋርያት ምን ሆኑ ነው የሚለው? ወደው አይደል ጌታ ነው እኮ ያነሳችሁ። ይህ የምወደው ልጄ ነው በእርሱ ደስ ይለኛል የሚል ቃል ከሰማይ ሲወጣ ግን መጥምቁ ዮሐንስ ምንም አለ? ጸጋውን አያችሁ። አልቦ ዘአብዮ ለዮሐንስ መጥምቅ እምትውልድ አንስት፣ ከሴቶች ማኅፀን ከወጡ ዮሐንስ መጥምቅን የሚያህለው የለም የተባለ እነዚህ ሁሉ ተደማምረው ዮሐንስ መጥምቅ በጣም ትልቅ ሰው ነው። በጣም ትልቅ ጻድቅ ነው። ትልቅ አባት ነው። በስድስት ወር እንግዲህ የስድስት ወር ስራ ነው የሰራው። አገልግሎቱ ስድስት ወር አይደል? እድሜውስ 30 አመት ከስድስት ወር ወዲያው ገደለው አይደል ሄሮድስ? በዚች እድሜው ግን የሰራውን ስራ ተመልከቱ። ከሴቶች ማህፀን ከወጡ እንደሱ ያለ አልተነሳም ብሎ ጌታውን የመሰከረለት ሰው አይደለም። የሰው ምስክርነት ጠዋት የተናገረውን ከሰዓት ያፈርሰዋል። ይህን የተናገረ ግን ማን ነው? ባለቤቱ። ለዚህ ነው ቤተክርስቲያን ዮሐንስ መጥምቅን ከፍ አድርጋ የምታከብረው። ለዚህ የጌታችን የጥምቀት ዕለት ስናከብር ስለ ጌታችን ስናስተምር አብረን ስለ ማን ጭምር እናስተምራለን? ስለ ዮሐንስ እናስተምራለን። ዝም ብለን አይደለም። ጌታችን አንዴ አይደለም ሁለቴ ስለ ዮሐንስ አስተምሯል። አንዴ ይሄ ቅድም የነገርኳችሁ ማንን ልታዩ ወጣችሁ ብሎ ማቴዎስ 11 ላይ የተናገረው፣ ሁለተኛ ዮሐንስ 5 ላይ ስታነቡ ዮሐንስ የሚነድ የሚያበራ ሻማ ነበር ይለዋል አይደል? ጌታ እንዴት አድርጎ ይሰብከው እንደነበር ተመልከቱ። ሻማው ግን ልብ በሉ ፀሐዩ ሲመጣ ቦታውን ለቀ። አይደንቅም? ልቀቅ ተብሎም አይደለም እኔ ላንስ እሱ ሊልቅ ይገባል አለና ራሱ ምን አደረገ? ዞር። እውነት ነው፣ በፀሐይ ብርሃን ላይ ሻማ ምን ያደርጋል? አይደለም? አያችሁ፣ ልክ እውነተኛው ፀሐይ ለዓለም የሚያበራው ኢየሱስ ክርስቶስ ሲመጣ እኔ ላንስ እሱ ሊልቅ ይገባል፣ እሱ ከኔ በፊት ነበርና ከኔ ይልቅ የከበረ ነው። ደቀ መዛሙርቱ ምን ሂዱ ተከተሉት፣ እሱ እኔ ብርሃን አይደለሁም እንዳልኩኝ እናንተ ራሳችሁ ምስክሮቼ ናችሁ አይደለም ያለው። ስለ ብርሃን ልመሰክር ግን መጥቻለሁ። እኔ ግን ብርሃን አይደለሁም እንዳልኩ እናንተ ራሳችሁ ምስክር፣ እውነተኛው ለዓለም የሚያበራው ብርሃን ይኸው ተከተሉ፣ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እሱ ነው። እኔ ጋር ብትጣበቁ ምንም አታገኙ። ማን ጋር ሄዱ? ቅዱሳን ሁሉ ወደ ማን ነው የሚመሩ? ሌላ እኮ እስቲ በመጽሐፍ ቅዱስ አንብቡና ራሳቸው ጋር የሚያስቀሩ ቅዱሳንን ጥሩልኝ። ከኔ ጋር ተጣብቀ ኑር የሚል የለም። ወደ ማን? እመቤታችን እንኳን ሄዳችሁ ስታናግሯት አይደል? እርሱን ስሙን። እርሱ የሚለውን ስትሰማ ነው የእሷም ወዳጅ መሆን የምትችለው። የለም ከዛ ውጭ። አንዳንዶች እንደው ቅዱሳን የቅዱሳንን ክብር የተናገሩ መስሏቸው ወይ የእመቤታችንን ክብር የተናገሩ መስሏቸው እንደው አንዳንድ ጊዜ ለየት አድርገው እነሱን በክብር ከክርስቶስ ሁሉ በላይ ለማድረግ ይጥሩ አሉ። መጽሐፍትም አሉ እንደዚያ የተጻፉ። በቤተ ክርስቲያናችን ተቀባይነት የለውም እንዳይመስላችሁ። እመቤታችንን መውደድ ሌላ ጉዳይ ነው። ወደድኩ ብሎ ግን ያልሆነ ከዶግማ የወጣ ነገር መጽሐፍ የተናገረ። ቅዱሳንን መውደድ ሌላ ነው፣ ከዶግማ አፈንግጦ መጽሐፍ ሌላ ነው። እነሱም አይፈልጉትም፣ ቦታቸውን ያውቃሉ። መጥምቁ ዮሐንስ አሁን ከአያ አንተማ እንዲህ ከጌታ በላይ ብትሉት እሱ ግን ምን እያለ ነው? እኔ ላንስ እያላችሁ ነው። በቀባፉ ራሱ እየተናገረ ይሄ ቅዱሳን ጠባይ እዛ ገድላቸው ላይ ወይ ምን ጽፈው መጽሐፍ ላይ ምን ጨምረው የነሱ ሳይሆን የራሳችንን ትቢት ወጾ የለም። ይሄን ነገር ተጠንቅቀህ ስታነቡ ሁሉ ተጠንቅቃችሁ ነው ተጠንቅቃችሁ። ስለዚህ እንዴት እንደው በማን ስም አጠምቀሃለሁ ሲለው ነው ከሳቴ ብርሃን ወልዱ ለቡሩክ አንተ ካህኑ ለዓለም በከመሲመቱ ለመልከ ጼዴቅ ተሳሃለን ብርሃንን የምትገልጥ ያንዱ የቡሩክ የአብል የባህሪ ልጁ አንተ እንደ መልከ ጼዴቅ ስርዓት ለዘላለም ካህናችን ነህ እና ይቅር በለን እያልካት ምቀኝ አሁን እንዲህ ብሎ ተጠመቀ ብለን ከበረን እንላለን። አስከደ አስከደ እሱ ነው ውሃውን ያከብረው ጥምቀቱን ያከብረው የነበረ እሱ ምንም። ስለዚህ ነው ውሃው ታቦቱ ላይ ሳይሆን የደረሰው ምኖቹ ላይ ነው እግረ ካህናት ላይ ብለን ምንና በጥምቀት ከበረ አያስተምምና ከዚያ በኋላ ታቦቱ ከገባ በኋላ ተከትሎ የገቡት ምን ህዝቡ ነው አይደል? ህዝቡ ተከትሎ ገባ። ጌታችን የጥምቀትን ፍራፍ ሰርቶልን እኛም በዛው ውስጥ ለማለፋችን ምሳሌ ነው። ከዛ ከወጡ በኋላ የሚገርም ነገር ተከሰተ። ጌታችን ምን አለው? በበረሃ የነበሩት ሰዎች አልተገዘሩምና አለው። ኢያሱ የባልጩት ድንጋይ አዘጋጅና ሁሉንም ግዘራቸው። ገዛሪው ማን ነው? ኢያሱ በባልጩት ድንጋይ የባልጩት ድንጋይ ስላታ ነው አይደል? በባልጩት ድንጋይ ግዘራቸው። ያልተገዘረ ወደ ተስፋይቱ ምድር ይገባ ዘንድ አይችልም። ከዛ ኢያሱ ይላል በዛ በበረሃ ውስጥ የተወለዱትን ሁሉ እንዳለ ገዘራቸው ይላል። ቆላፋን ነበር ምድረስ ከመግባታቸው ወይት ሁሉም ተገዘሩ። እሱ ማመማቸው ቢያምም ግን የግድ ከነዓን ለመግባት ምን መሆኑ ተጠይቋል። መገዘሩ ግዴታው ነው። ኢያሱ የጌታ ባልጩት የስልጣኑ የቃሉ የትምህርቱ የተገዘሩት ህዝቦች የመመናን ሸለፈት የሃጢያት የመርገም መስፈርት አገኛችሁት ክርስቶስን እህ መጽሐፍ ኢያሱ ታሪክ ነው ወይ ታሪክ መጽሐፍ ነው? ቆየንና የሚቀጥለው ሳምንት እናያለን። ኢያሪኮ ደርሰናል። አሁን ዛሬ ብዙ ነገርኳችሁ አይደል? አሁን ኢያሪኮ ላይ ደግሞ ለምን ዞሩ? በሰንበት ለምን ሰባት የዞሩ? በሚቀጥለው ኢያሱ ከብዙዎች ጋር ጦርነት አድርጓል። ምንድናቸው እነዛ ከብዙዎቹ ጋር ጦርነት ማድረጉ? እያንዳንዱ የየራሱ ምክንያት። አሁን አዲስ ኪዳንን ኢያሱ መጽሐፍ ውስጥ ያያያችኋል። አዲስ ኪዳን እንደዚህ አዲስ ኪዳንን የማያሳይ የብሉይ ኪዳን መጽሐፍ በቤተ ክርስቲያን ሊቃውንት ተቀባይነት የለውም። በፍጹም ሰለስቱ ምዕት በቀኖናቸው መጻሕፍትን ሲደነግቡ ይሄን ሁሉ በደንብ አይተው ተጠንቀው ያደረው እኔና እናንተ አባቶች በመንፈስ ቅዱስ ምሪት ጥሩ አድርገው ነው የሰሩት ሁሉ ነገር። እኛ ዛሬ ድካማችን የቀለለ ለዚህ አሁን እኛ ስራ ምንድነው? ያሸተውን መብላት ነው። ለነገሩ የከበደን ደግሞ ይሄ አይደል? እነሱ ቆፍረው ጎልጉለው አርመው ዘርተው ተንከባከው ምን ብለው ልክ መህሩ ላይም እንዳለክም አጭደው ከምረው ወቅተው ወተራ ከተው አብስለው ተጋግሮ በሉ ብሎ ስንባ ይላል። አሁን እኛ የበሰለውን ነው መብላት ያቃተን። ድካሙን ግን እነማን ደክመውልናል? አባቶቻችን ደክመውልናል። እኛ ግን ያን የበሰለውን ነው መብላት አቅቶን አንድ ጥያቄ ስንጠይቅ ወዲህ ወለም ዘለም የናራት አይና ልጆች ሁለት ጥቅስ በእውነት አራት አይና አባት ያለው ልጅ እውር አባት ባለው ሲሸነፍ ሲበለጥ አይደንቅም? የኛ አባቶች እኮ ሁለት አይና ነው የሚባለው ነበር። ታውቃላችሁ እና አራት አይና ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላክ ሆይ እናመሰግናለን ስለነበረን ጊዜ በመካከላችን ተገኝተህ ስለባረከን ስላስተማርከን ታናሽ መንጋናቸው ብለህ ሳትንቅ ስላልተውከን ሁሉ እናመሰግናለን። አእምሯችን ስለሚያስተውለው ከአእምሯችን በላይ ስለሆነ የቻልነት ስራ ሁሉ እናመሰግናለን። በአንድ ልጅህ በኢየሱስ ክርስቶስ በተፈጸመው የቤዛነት ስራ ኃጢአታችን በደላችን ሁሉ ይቅር ስላልከን ወደ አንተ አጽንተ ስላቀረብከን ሁሉ እናመሰግናለን። ቅዱስ አባት ሆይ አሁንም የነበረንን ጊዜ እንደባረክ ቀሪውንም ጊዜያችን እንድትባርክልን እንማጸናለን። ተረፈ መዓልቱን ከኃጢአት ከክህደት ከቁጣ ከጠብ ከክፉ ስራዎች ሁሉ ጠብቀህ እንድታውለን ጌታ ሆይ እንማጸናለን። ቅዱስ አምላክ ሆይ የፈቃድህን ለመፈጸም እንችል ዘንድ በቅዱስ መንፈስህ እንድትረዳን እንማጸናለን። የቃልህን ጣዕም ከጆሯችን ከልቦናችን እንዳትወስድብን ጌታ ሆይ እንማጸናለን። ሀገራችንም ሁሉ ሰላም አድርግልን። ሕሙማነ ስጋን በተአምራት ሕሙማነ ነፍስን በትምህርት ፈውስልን። የተጨነቁትን ሁሉ አረጋጋልን። በስደት በምርኮ ጽኑ በሆነ አገዛዝ የተያዙትን ሁሉ ጌታ ሆይ እረፍትን ስጣቸው። ከእኛ ተለይተው ወደ አንተ የመጡትን ወዳጆችን ሁሉ እረፍተ ነፍስ ሰጥተህ በአብርሃም በይስሐቅ በያዕቆብ አጠገብ አኑርልን። ቅዱስ አምላክ ሆይ ጉድለታችንን አንተው ታውቃለህና ጉድለታችንን እንድትሞላልን አለመግባባታችንን፣ መለያየታችንን፣ የደፈረሰ ሰላም ካለ የደፈረሰውን ሰላማችንን፣ ሕይወታችንን፣ ኑሯችንን፣ ትዳራችንን፣ ዘራችንን ሁሉ እንድትባርክ ጌታ ሆይ እንማጸናለን። ሁላችሁንም እግዚአብሔር ይባርካችሁ፣ ይቀድሳችሁ። በአእምሯችሁ የምታስቡትን፣ በእጃችሁ የምትሰሩትን፣ በአንደበታችሁ የምትናገሩትን ሁሉ እግዚአብሔር አምላክ ይባርክላችሁ። ከእውነተኛ ይቶ ሃይማኖት አያናውጣችሁ። እግዚአብሔር አምላክ እስከ መጨረሻ ይቶ እስትንፋሳችን እስከ መጨረሻ ይቶ እቅታችን ድረስ በተዋህዶ ሃይማኖታችን ያጽናን። ቅዱስ አምላክ ሆይ ታላቅ የሆነ ስምህን እናመሰግናለን። አቡነ ዘበሰማያት አባታችን ሆይ
በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ምስጋን ትላንትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም አመሰግናለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተመሰገነ ነው። ስጋ ተመላሽ ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወዳጅ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኃጢአትን ፈጽመህ ይቅር የምትል ተነሳህን በንስሐ ወደ የምትቀበል ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን የባሪያህንና በዚህ ያሉ ወንዶችና የሴቶች አገልጋዮችን ኃጢአት በደል ሁሉ ፈጽመህ ይቅር በል። እያወቅን በድፍረት ሳናውቅ በስህተት ከልጅነት እስከዚህ ሰዓት የሰራነውን ኃጢአት ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።